መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስልኝ እንደምን አመሻችሁ ወርማችቻችን ዛሬ አርብ ጥር 26 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ጥር 26 ቀን 1158 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናቀርብበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
እኔ ሙስሊም ነኝ። ሙስሊምነቴ ግን ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሐቅን ከመናገር አያግደኝም የሚሉ የሙስሊም አማኞች ተበራክተዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሀገሬ ዋለችው ወለታ ቆጥረን አንጨርሰውም ብለዋል። ኢትዮጵያ እንደ ሀገር አንዶና እንድትቀጥል ቤተክርስቲያኒቷ ከፍተኛ ሚና ተጫውታለች። ትልቅ መስዋዕትነትም ከፍላለች እየከፈለችም ትገኛለች። ለቤተክርስቲያኒቷ ወለታዋን መመለስ ባይቻል እንኳን ማዋከብ እንደ ሀገር ዋጋ ያስከፍላል የሚል መልእክት አስተላልፈዋል። ቤተክርስቲያኒቷን መንካት ማለት ሀገር መንካት መሆኑን ልንገነዘብ ይገባል። ታሪክ የሚነግረን ኢትዮጵያን ለማዳከም አለፍ ሲልም ለማፍረስ የሚፈልጉ የውስጥና የውጭ ኃይሎች ቀድመው ቤተክርስቲያኒቷን ካላፈራረሱ ውጥናቸው ኦን እንደማይሆን ይያውቃሉ። ከታሪክ እንደተረዳነው ከዚህ በፊትም ቤተክርስቲያኒቷ ከበባ በርካታ ፈተናዎችን አስተናግዳ ሆኖም ግን በቅዱሳን አባቶች በአማኙ ትግስትና ያላሰለሰ ትግል እንዲቀለበስ ሆኗል። አሁንም የተፈጠረው ችግር ለአባቶችና ለሃይማኖት ተከታዮች በመሰው ችግሩ በፖለቲካዊ ሳይሆን በቤተክርስቲያኗ አስተዳደራዊ ቅኖናዊ አካሄድ እንደሚፈታም ተስፋ ይደረጋል ተብሏል። የሌላ እምነት ተከታዮች ግን በማያገባን እየገባን የምንፈታተው ነገር ችግሩን የበለጠ ያባብሰዋል እንጂ መፍትሄ አያመጣም ያሉት እነዚህ ሙስሊሞች እርዳታችን በፈለጉ ሰዓት አለው ማለት ኢትዮጵያዊ ባህላችን መሆኑን ሳንዘነጋ በዚህ እኩይ ዓላማ የተሳተፉ ያገዛዙ ኃይሎችን ግን በአንድ ላይ ሆነን ልናዋግዝ ይገባል ብለዋል። የኢትዮጵያ ኦርቶዶክስ አባቶችና ምዕመናን ሐቀኛ ስለመሆናቸው ከዛሬ 1400 ዓመታት በፊት ያለው ቃል በሆነው ቅዱስ ቁርአን እንዲህ ተመስክሯል ብለዋል። እነዚያ እኛ ክርስቲያኖች ነን ያሉት ወደ ሙስሊሞች የቀረቡና የተወደዱ ሆነው በርግጥ ታገኛቸዋለህ የሚል መልእክት ለነብዩ መሐመድ መላኩን እንዳንዘነጋ የኢትዮጵያ ህዝብ የኦርቶዶክስ ተዋህዶ አማኝ የሙስሊሙ ወንድምና እህት ሲሆን ዛሬ ደግሞ አገዛዙ ቀንበር ቢያጠናባቸው ከነሱ ጎን ሆነን ጥላቶቻቸውን አብረን መዋጋት ይገባናል የሚል ጠቅለል ያለ መልእክት ተላልፏል። ህዝበ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በመላው ዓለም የሚገኙ አማኝ ልጆች በሙሉ ከፊታችን ሰኞ ተጀምሮ ረቡዕ የሚፈጸመውን ጾመ ነነዌን ጥቁር ልብስ ብቻ በመልበስ በጾምና በጸሎት ምህላን በመያዝ እንዲሳተፍ ጥሪ አስተላልፈዋል። ህገወጡና ኦነግ መሩ የኦሮሞ ጽንፈኞቹ የአብይ አህመድና የካሃዲ ይሁዳው ዳንኤል ክብረት ቡድን የፈጠረው የኦሮሞ አቶች ስብስብ በአገዛዙ ኃይሎች በመታገዝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምታስተዳድራቸውን መንበረ ጵጵስናዎችንና ቢሮዎችን በኃይል በመውረርና በመስበር ከፍተኛ ጥፋት እያደረገ መሆኑን በመጥቀስ መመናን ይህን አደገኛ ከበባ ከባድ ዘመን በእግዚአብሔር እርዳታ እንድናሳልፈው ዘንድ በጸሎት እንድንበረታም መልእክት አስተላልፈዋል። ኦርቶዶክስ ሀገር መሆኗን አይነ ያየ ጀሮ እየሰማ ታረጋግጣለ። የስከዛሬው ቀልድ ይበቃል። ምእመኑ ተዘጋጁ፣ ዝም አትበሉ። በቻላችሁ ታቅም ከጥላቶቻችን በተቃራኒ በመሰለፍ በእነሱ ልክ መፋለም ይገባልን ብለዋል። በእምነታችን የሚመጣውን ሁሉ ለመቀበል እንዘጋጅ ሲሉ የተናገሩት ብፁዕ አቡነ እንድርያስ በአሁኑ ሰዓት ብዙ ወገኖቻችን በተለያየ ቦታዎች በማንነታቸው እየተለዩ እየታረዱና እየታገቱ መሆኑን አውስተዋል። ጨምረውም ብዙ ወገኖቻችን መከራና ስቃይ እያዩ ነው ሲሉ ያሉ ሲሆን የቤተ ክርስቲያናችን ሀብትም በአገዛዙ ኃይሎች እገዛ በህገ ወጦች እየተዘረፈ ይገኛል ብለዋል። ይህ ሁሉ ሲሆን በአገዛዙ በኩል ሰው የሚል አካል እንደሌለ ይልቁንም ሙሉ በሙሉ አገዛዙ በዚህ ወንጀል በመሳተፍ ቅድስት ቤተክርስቲያንን እየመዘበረ እንደሚገኝ በሀገር ውስጥም በዓለም አቀፍም ያለው ህዝብ ሊያውቅ ይገባል ብለዋል። ሆኖም ግን ዛሬም ነገም በእምነታችን የሚመጣውን ሁሉ በመፋለም እና በማስወገድ እንድንበረታ ሲሉ መልእክታቸውን አስተላለፉ። ከእንግዲህ መንግስት መር ለሆነው የወገኖቻችን ጭፍጨፋ ፈጣሪን እንጂ መንግስትን ድረስላቸው ማለት አይገባም ተባለ። የክፋትና ሀገር የማፍረስ አጀንዳቸውን ለማፋጠን የሚሞክሩትም በሌላ የክፋትና የጭካኔ አጀንዳ ነው። በትላንትናው ዕለት በምስራቅ ወለጋ ዞን ጎቡ ሰዮ ወረዳ በአኖ ከተማ የተለመደው አሰቃቂ ማንነት መሰረት ያደረገ የዘር ፍጅት መፈጸሙ ይታወቃል። እስካሁን ባለው መረጃ በጭፍጫፊው ቡድን ታግተው ከተወሰዱት 50 ሰዎች አስከሬናቸው ካልተመለሱ ውጪ እንደ ጭፍጨፋውን የተቃወሙ የኦሮሞ ብሔር ተወላጆችን ጨምሮ 23 ሰዎች በስም የታወቁ የጭፍጨፋው ሰለባ መሆናቸው ተገልጿል። እነዚህ ንጹሃን በአክራሪ የኦሮሞ ጽንፈኛ አካላት ሲጨፈጨፉ የደረሰላቸው ኃይል እንደሌለና አሁንም ከፍተኛ ስጋት ላይ መሆናቸውን ተናግረዋል። ጥቃቱ ጥር 25 2015 ንጋት ላይ ተመፈጸሙ ቀደም ብሎ በጥር 24 2015 በአካባቢው ሰፍሮ የነበረው የመከላከያ ሰራዊት በአቅራቢያው ወደምትገኘው ሰቡ ስር የከተማ የተወሰደ ሲሆን ጨፍጫፊው ቡድን ጥር 25 ቀን 2015 ዓመተ ምህረት ንጋት ላይ ያለምንም ከልካይ በተሽከርካሪ ተጓጉዞ በመምጣት ጭፍጨፋ ፈጽሞ በርካቶችን አግቶ የመንግስትና የግል ንብረቶችን አውድሞ ጭኖ መሄዱን ነግረዋል። ከሟቾችና ከታጋዮቹ መካከል አብዛኞቹ ከግማሽ ክፍለ ዘመን በላይ ከኖሩበት በጎቡ ሰዮ ወረዳና በአካባቢው ባለፉት ዓመታት በደረሰባቸው ጥቃት ተፈናቅለው ወደ ወረዳው ከተማ አኑ የሚመጡ መሆናቸው ተገልጿል። ጠዋት ማታ በንጹሃን የደም ጎርፍ በምትታጠበው ወለጋ በግፍ የተጨፈጨፉትን ወገኖቻችንን ነፍስ ይማር፣ አዎ መንግስት መር ለሆነው ጭፍጨፋ ፈጣሪ እንጂ መንግስት ይድረስላቸው አንልም። ነገር ግን መዋቅራችንን አስፍተን በተደራጀ አግባብ ለእነዚህ ወገኖች እንድንደርስላቸው ያስፈልጋልም ተብሏል። ዜናው በዚያ
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
በቅድሚያ ለፍኖተ ዲሞክራሲ ሀፓ ሬዲዮ አዘጋጆች እንዲሁም አድማጮች የከበረ ሰላምታ ይድረስ። ኢትዮጵያን ለማፍረስ በጥላቻም ቡላ የተሳከሩ ኃይሎች ዛሬ ላይ ባለም አቀፉ ማህበረሰብ ፊት መለመላቸውን ቀርተዋል ቢባል ሁኔታዎችን ከሚገባ በላይ ማጋነን አይመስለኝም። ይዘው ሳድንጂ 4 ኪሎ የተከሰተው የዘመናችን ሙሴ ሳይሆን ደም የጠማው ጻድቅ ኢትዮጵያን ባገነን መሆኑን አንቀበልም ያሉትን ለህዝብ ልጆች ወህት ጆሮ ያልሰጡትንና በወገን ላይ በወለጋ መተከል በኒሻንጉል ሻሸመኔ ቡራዩ ለገጣፎ አጣዬ ከሚሴ ሰንበቴ አንጾኪያ አገረ ማርያም ወዘተ በግፍ ለፈሰሰውና ዛሬም ለሚፈሰየው ንጹሃን ደም ተጠያቂው አብይ ሳይሆን ሰርገው የገቡ ጽንፈኞች ናቸው በሚል ጥብቅና የቆሙለትን ሁሉ መከራከሪያ አሳጥቶ ዛሬ ወደ አንድ የጋራ ድምዳሜ እንዲደርሱ መስከረ የሆነው ሌላ ማንንም ሳይሆን ራሱ አብይ መሆኑ አጠያቂ አይደለም። አንድ በቀጀት የጸነሰውን አገር እውን አድርጋለሁ ብሎ የብዙ ሺህ ዘመን ታሪክ ያላትን አገር ለማፍረስ ህዝብን አስተሳስረው የቆዩ ሃይማኖት ተቋማትን ማፍረስ አፋጣኝ መንገድ አድርጎ በመወሰዱ ከሶስት አስርት ዓመታት በላይ የተካሄደውን ቤተክርስቲያናትን ማቃጠል ቀሳውስትና ምዕመናንን ማሳደድና መግደል የቤተክርስቲያኗን አንድነትና ወጥነት ሊያናጋባ ለመቻሉ በገዛዙ ቀጥታ አነሳሽነት በሲኖዶስ ውስጥ የእምነት ጭምብል የለበሱ ጠባብ አንጃዎች ተገንጥለው እንዲወጡና ክልላዊ ሲኖዶስ ያውጁ ዘንድ ሁኔታውን አመቻቸ። ያንጃውን ቀኖናም ሆነ ያስተዳደር ጥሰት ህገወጥነት ማጣጣሉ ብቻ ሳይሆን ህገወጥ ቡድኖች በወታደራቸው በቤተክርስቲያኑቱ ያምልኮ ያስተዳደር ተቋማት ተሰብረው እንዲወሩ በማድረግ በተግባር የመስርክርነት ቃሉን የሰጠው ራሱ አብይ ጠቅላይ ሚኒስትር ተብየው ነው። ሁለቱም አባቶቻችን ናቸው ለማንም ማንወግንም የሚላት አባባሉ ከተለመደ የተዛባ ባህሪ ውጤት የሆነ በመሆኑ ሁሌም መሰሪነቱ ከሁሉም የተደበቀ ስለሚመስለው ህገወጡን ቡድንና ህጋዊውን ሲኖዶስ እኩል ውቅና መስጠቱን ሰሚው የሚረዳ መሆኑን አይቀበልም። ከብዙ ያምባገነን መዳኒት የለሽ በሽታዎች አንዱ ይህ ነው። ያብይ ጥግ የለሽ ጥቤት በዚያ ያበቃ። ይህን ቀኖናዊ ህጋዊ ጥሰት ብሎም ሞራላዊ ዝቅጠት የግለሰቦች አለመግባባት ነው በሚል ያጣጥለዋል። ለነገሩ አብይ ምን የሚያሳስበው ነገር አለ? ሱዳን ደንበር ሰብራ አገር ስትይዝ ችግሩ በዲፕሎማሲ ይፈታል ሲል የማይሰቀጥጠው የዚች የኛ ያልታደለች አገር ጠቅላይ ሚኒስትር ተብየኮ ነው። የዚህ ሁሉ መነሻና መድረሻ የሆነው አብይ ጉዳይ ኢትዮጵያን ለማፍረስ የኔ ብለው እንቅልፋተው የሚሰሩ የውጭና የውስጥ ጠላቶቿ ምን ያህል መለመላቸው እንደቀሩ ህዝብን ከህዝብ የማጫረስ ጥረታቸው አይበገሬው ኢትዮጵያነት በሚያሳፈር ሁኔታ ከንቱ ስላደረገባቸው ዛሬ ላይ ሰይጣንን በሚያስንቅ አረመኔነት ኦርቶዶክስ አብያተ ክርስቲያናትን ማሳደድና ታሪካዊ ኢትዮጵያን ለማፍረስ ዓለም ያላወቀው የዘር ማጥፋት ዘመቻን ተያይዘውታል። በመሆኑም አገራችን በግፍ ከተጫነባት የዘረኞች ቀንበር ተላቃ ሉዓላዊና ዲሞክራሲያዊ አገር ትሆን ዘንድ ዘረኛውና ጸረ ዲሞክራሲው የኮሎኒያል አገዛዝ መወገድ እንዳለበት ለደቂቃም ሊዘነጋ ይገባው። ታፍኖ መኖር ያመጣውን ዝምታ ከመረጋጋት ፈርቶና ተሸማቆ መኖርን ከሰላም ጋር ማምታታት ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እንዲሉ ራስን ማታለል ነው። እውነተኛ ሰላም የነጻነትና የፍትህ ውጤት ነው። በመሆኑም ፍትህና ነጻነት ደግሞ ካፈጮልዲ አምባገነኖች የሚለገስ ሳይሆን የቆራጥ ትግልና መስዋዕትነት ውጤቶች ናቸው። ተወዳጅ የሆኑት የፍኖተ ትንተናዎች ደጋግመው ሊያስተምሩን እንደጣሩት የመከራችን መሰረቱ ወገኖቻችን በመንጋው ፋሽስታዊ ጅራፍ ሲገረፉ ሲጋዙ ሲታረዱ በጅምላ ሲታፈኑና ሲፈናቀሉ እንደማናውቅ መስለን የመኖር አቅል ማግኘታችንና በኔስካል መጣ በሌላው የምንጣጣ ብለን ለወገናዊ ሰብአዊ ግዴታችን ባዕድ በመሆናችን ነው። ውድ ፍኖታዎች 21ኛው ክፍለ ዘመን በኢትዮጵያ ጨለማ እንደሆነ አይዘልቅም። ዜጎቿም በጎሳ ጽንፍ በተከሩ ወያኔዎችና ኦፒዲኦ ኦነግ መራሽ ብልጽግናዎች በትር ተቀባይ ሆነው በሰቆቃ መኖርን ሳይሆን የተዳፈነ ትግላቸውን ቀስቀሰው እሳት ነበልባል ሆነው በትግላቸው ተስፋ ቢስ በሚመስለው ሁኔታ ተስፋ ሰጥተው በአገራቸው ምድር የብርሃን ጮራ ይፈነጥቅ ዘንድ ጨለምተኝነትን በኢትዮጵያዊ አርበኝነት ሽረን ሰብአዊ ዴሞክራሲያዊና ማህበራዊ ፍትህ ያሰፈነባት ኢትዮጵያ እውን ትሆን ዘንድ ግዞትና ሞትን ንቀን አይቀሬውን የሁለገብ ትግል ማፋፋም አለብን። ቸሪክ ጠመን ግርማ ገመቹ ነኝ ከናይሮቢ ኬንያ።
ሰላም ጤና ይስጥልኝ እንደምሰምታችኋል አጭበርባሪው አገዛዝ ባትሪ ጨርሶ ቀኑን እየቆጠረ ይገኛል አብዛኛው ጊዜ ለመምሰል ሲሞከርና ድራማውን ሲተውን ከባድ ተዋጊ ለመምሰል ሲሞክር ይስተዋላል ግን መፈርጠጥ ዋነኛ ክህሎቱ መሆኑ የቅርብ ትዝታችን ነው ሁሌ ሲረበሽ እና ሲንበቀበቅ የመከላከያ ልብስ ያለ ምክንያት ለብሶ ለህዝብ ለማሳየት ድራማ ለመስራት ሲወጣ ሲወርድ ይታያል ጠቅላላ መዋቅሩ የተበላሸ ያጨረባሪዎች ስብስብ የካድሬ ተልእኮ ይዘው ሲንቀሳቀሱ ግማሾቹ በህዝብ ያለ መዋረድ በርካታ ወሸቶችን ሲደረድሩ የቀሩት ደግሞ ባጭበርባሪዎች ጫካ ውስጥ ገብተው ህዝብን ሲዘርፉ ሲያሳድዱ ይታያል ነገር ግን እርስ በርስ መናበብ ወይም ደግሞ ሀገር ለማሻገር የሚጠቅም ሐሳብ ሲያፈልቁና ለደቂቃም እንኳን የሀገሪቱን ሰላም ሲያስከብሩ የህዝብ ህይወት ሲያስቀጥሉ አይታዩም ይኸው ሰሞኑን አዋሽ አርባ ታገይቶ ትርኢት ለማሳየት እየተፈጨረጨረ ያለው ኮሎኔሉ የሀገሪቱን ሰላም በተ መንግስት ተጨበጠ ደቂቃና ሰከንድ አንስቶ ስትናወጥ ባህር ላይ እንዳለች መርከብ በማዕበል እንደተዋጠች ጀልባ ኢትዮጵያ በላይም በውስጥም እርስ በርስ ስትተላለቅ ጋዝ እየረበረበ የባሰው ጅምብር ውስጥ እንድትገባ ከማድረግ በዘለለ እንንት ጥቂት እንኳን ለማስታገዝ አልሞከረም ለካሜራ ለይሉታ ህዝብን ለማሸበር ለውሸት ግን የማስመሰል ጉዞውን አጠናክሮ ቀጥሏል በሱ ቤት እዚህ ሰዓት ለኩሶ የስነ ልቦና ጦርነት መልእክት ለማስተላለፍ እንደሆነ ግልጽ ነው ወያኔ አዲስ አበባ ሊገባ ብሎ በህዝብ ርብርብ የተረፈውንና ኢትዮጵያ በታሪኳ አይታ የማታውቀውን ልጠማ እግር ለፍስፍስ የኦዴድ መከላከያ ሰራዊት ይዞ የሰገጤ ጨዋታ መጫወቱ ነው አጭበርባሪው የክብር ሞት ሳይሆን በቁሙ አፈር የሚለብስበት ጊዜ ሩቅ አይሆንም ይላሉ የኢትዮጵያ ምሁራንና የጎበዝ አለቃ ጀግና ታጋዮች አሁንም እነሱ ቃል እየጠበቁ የተዳፈነው ሰዓት እስከሚነድ ረጅም ርቀት መቆየታቸው እንጂ ድክመቱ ህዝብ ተዘጋጅቶ አገዛዙን ከማውገዝ ጀምሮ ከነግብራበሮቹ ከስልጣን ማማላይ አወርዶ ለመጣል ዝግጅቱን እንደጨረሰ የሚያመላክት በርካታ ምንጭ አለ አሁን ከከደቱ የከፋ ከደት እየተፈጸመ ነው በሃይማኖት ሽፋን በፖለቲካ ሽፋን በባህል በቋንቋ በዘር በጎሳ ሁሉንም ጨርሷል አሁን ደግሞ ያዋጣኛል ብሎ እየተንቀሳቀሰ ያለ የብሔር ሃይማኖት ለማቋቋም ግፍ እየሰራ ያለው አገዛዙ በወሊሶ የኦህዴድ ልዩ ኃይል እስከጫመው የተከረቻን መቅደስ ውስጥ መግባቱን አረጋግጠናል የኦህዴድ ኃይል አሁን የቀረው ከነትጥቁ የተለየ መግባት ነው ይህ ያገዛዙ የኮሎኔል አብይ አህመድ አሊ የውስጥ ኃይል ብሎ ያሰለጠነው ሃይማኖትም መግባር ቁም ነገርም የሌለው ጭራቅና አራጅ ቡድን ነው አሞት ንሮት ፊት ለፊት መግጠም የማይችል ሌባና ፈሪ አጭበርባሪ ሴትንና መሳሪያ ያለያዘን ንጹሃን የሚገድል የሚጨፈጭፍ ዛሬም ቤተ መቅደስ ድረስ ከነጫመው የገባ ቅዱስ ቤተክርስቲያንን ያረከሰ ይገኛል መባረኪያ መስቀል እየገበች መቅደስ ስጋና ደሙን ለምእመናን ካላቀበልኩ የሚልም ይመስላል አፈጮልዩ አገዛዱ አሁን ላይ ሌላ ቤተ እምነት ሰዎች ጥምር በመቅደስ ውስጥ በጫማ እንዲገቡ ከልዩ ኃይሉና ከወሊሶ ህገወጥ ተሿሚ ነኝ ባይ ሌባ ፈቃድ አግኝተዋል ለአቀባበል ድምቀት ብለው የኦዴድ የኦነግ ኃይሎች መንገደኛ ተሽከርካሪን ሁሉ በግድ ያስቆሙ ነው ህገወጡን ጳጳስ ንቀበል በማለት እነዚህ በሲኖዶስ የተወገዙ ካቡነ አቶ ተብለው የሚጠሩ ተራሰቦች አልፍ እንደሆነ ለማስመሰል በካሜራ አይን ውስጥ እንዲገባ እየጣረ ይገኛል ለግዴታ ነው ተቀበሉ ብለው ከጀመሩ በርካታ ቀናት ተቆጥረዋል የወሊሶ ህገወጦች ባደሩበት እያደረ በኋላበት እየዋለ ያመሻል ለህገወጡ ተሿሚ በጳጳሳት በሲኖዶስ ለተወገዘው ራሱን ተሿሚ ነኝ ብሎ ላመጣው ሐሳዊ መሲህ ኮሎኔል አብይ ጥበቃ ቆቁሞ አጃቢ መድቦ እየተንከባከበው ይገኛል የወሊሶ ህገወጦች ባደሩበት እያደረ ነው ዛሬ መንፈስ ቅዱስ የራቃቸው አቶዎች ለንቅልፋቸው ደህንነት ከመስቀል ይልቅ በብረት አንጋሽ መሳሪያ በተሸከመ ሰናም ነው የተንቀሳቀሰ ይገኛል ሲመታችን የመንፈስ ቅዱስ ነው የሚሉን የወሊሶ ጎረምሶች እንዳባት አለን ከሚሉት ደጋፊ ጋር ይስማሩ ይህን ጊዜ የኦሮሞ ኦርቶዶክሳን ከማን ጋር እንደሆኑ በሚገባቸው ቋንቋዎች ያስረዷቸዋል ሌላ በኩል አገዛዙ ሀገር እንዲህ እየታመሰች ባለችበት በዚህ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተፈጸመው ህገወጥ ድርጊት ሁሉም ትኩረቱን ወደዚያ ባደረገበት አሳቻ ጊዜ ተጠብቆ ምስራቅ ወለጋ ዞን አኖ ከተማ ላይ እንዲሁም መቂና በፋኑ በሚባሉ አካባቢዎች የኦነግ ቡድን በቡድን መሳሪያና ስለት በመጠቀም ቤት ለቤት ህዝብን እየጨፈጨፈ ንጹሃንን እያረደ እያፈናቀለ ይገኛል። ሰሞኑን እንኳን ጥር 25 ቀን ንጋት 11 ሰዓት የጀመረው ጭፍጨፋ እስከ ምሽት መቀጠሉን ከጭፍጨፋው የተረፉት ነዋሪዎችም የሞቱ ቤተሰቦቻቸውን አስክሬን እንኳን መሰብሰብ ስላልቻሉ የድረሱልን ጥሪም እያሰሙ ይገኛል። የአማራ ማንነት ያላቸውን ነዋሪዎች እየመረጡ ለእናንተ ጥይት አናባክንም እያሉ በአሰቃቂ ሁኔታ እየጨፈጨፋቸው ይገኛል። አገዛዙ ይህን የተጠቀመው አጀንዳ ለማስቀየር እንደሆነ ግልጽ ነው። ቤትና ሱቅ ሌላም ንብረት እየተመረጠ በጋሪ ጭምር ነው እየተጫነ ያለው። ከተማዋን በአንድ ቀን ጠፍ ምድር አድርገዋታል። እንዲህ ከሰውነት በወጣ አኳኋን ስንጨፈጨፍ ደራሽ እንዴት ጠፋ? እኛ ሰው አይደለንም ወይ? ለምንስ እንድንጠፋ ተፈረደብን? እያሉ ይገኛል። እባካችሁ ኢትዮጵያውያን በምትችሉት ሁሉ ከሞት የምንዝንበትን መንገድ አመቻቹልን እያሉ ሌት ከቀን ለሚያለቅሱ ንጹሃን እንድረስላቸው ሲል መልእክቱን ያደረሰን በድሉ አላመረው ካካ
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች አቅራቢዎችና ታዳሚዎች ልባዊ ሰላምታዬ ይድረሳችሁ። የሀገር አንድነትን መናጋት ለማቅረብ የሀገር ምስረታን ቀደም ማንሳት ተገቢ ይመስለኛል። በዚህ ዓለም የሚገኙ ሀገራት ሁሉም አንድ ወጥ በሆነ ወይም ተመሳሳይነት ባለው ሁኔታ አልተመሰረቱም። ነገር ግን 90% የሚሆኑት ሀገራት መልክዓ ምድራዊ አቀማመጣቸውና የቆዳ ስፋታቸው የተደነገገው በቅኝ ገዢዎች ከፋፍለው ለመግዛት እንዲመቻቸውና በፖለቲካና ምጣኔ ሀብት እንዳይጠነክሩ ለምዕራቡ ሀገራት ስጋት እንዳይሆኑ ለማድረግ ሲባል አንድ የነበረን ሀገር ሁለት ወይም ሶስት ላይ በመከፋፈል አንድነትን አፈራርሰዋል። አንዳንድ ሀገራት በአቅጣጫ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ በሚል አንዳንዶች ደግሞ ሃይማኖትን መሰረት ባደረገ ቅኝ ገዢዎች ከፋፍለው የያዟቸው መሬቶችን የቅኝ ገዢው ሀገር ስያሜ እንዲለጠፍበት በማድረግ እንዲሁም በተለያዩ ሁኔታዎች እንዲሰነጣጠቁ ተደርጓል። ምሳሌ ለማንሳት ሰሜንና ደቡብ ኮሪያ፣ ህንድና ፓኪስታን፣ የእንግሊዝና የጣሊያን ሶማሌ፣ ምስራቅ እና ምዕራብ ኮንጎ፣ ሰሜንና ደቡብ አየርላንድ ወዘተ የሚጠቀሱ ናቸው። ኢትዮጵያስ እንዴት ተመሰረተች የሚል ጥያቄን ማንሳት የተከሰተውን አገር የማፈራረስ ዘመቻን አጥርቶ ለመለየትና ለማየት እና ኢትዮጵያ ታፍራና ተከብራ እንድትኖር መደረግ ወደሚገባቸው ዝርዝር መርሃ ግብሮች ያደርሰናል። እንደ ታሪክ ማስረጃነት ሊጠቀሱ ከሚችሉ ጥንታዊ ጽሑፎች መረዳት የሚቻለው ኢትዮጵያ ከብዙ ሺህ ዓመታት በጥቂቱ ከአራት ሺህ ዓመታት በላይ አገራዊ ሉዓላዊነትና ግዛታዊ አንድነት ነበራት። አገራዊ መልክዓ ምድራዊ ስፋቷ ካሁኗ ኢትዮጵያ በእጅጉ የሰፋ እንደነበር የተለያዩ የጽሑፍ ማስረጃዎች ይናገራሉ። የግሪክ ፈላስፎችና መጽሐፍ ቅዱስ ኢትዮጵያን ደጋግመው መጥቀሳቸው ለኢትዮጵያ ጥንታዊነት በቂ ማስረጃ እንደሆኑ የታሪክ ተመራማሪዎች ይስማማሉ። የየአካባቢው አጼዎች የነበሩ ሲሆን ስርዓትን ባልተከተለው ሁኔታ ይሁን እንጂ አጼዎቹ ዋና ለሚባለው ንጉስ ይገብሩ እንደነበር የሚጠቅሱ ማስረጃዎች አሉ። በዘመን ሂደት የጠፉ እርስ በርሳቸው የተዋሃዱ ቋንቋዎች፣ ባህሎች፣ ህዝቦች ወዘተ ይኖራሉ። የሮማውያን ዘመን ካሁኗ የጣሊያን ህዝብ ማለት እንዳልሆነ ሁሉ የአክሱም ዘመን ያሁኑ የትግራይ ህዝብ ማለት አይደለም። የዛጉዌ ዘመንም ያሁኑ አገውኛ ተናጋሪዎች ጋር ማገናኘት ስህተት ነው። ከዚህ በመነሳት በኢትዮጵያ የመንግስት ታሪክ ያንድ ቋንቋ ተናጋሪ ህዝብ በቀሪው የኢትዮጵያ ህዝብ ላይ ለመጫን በህግ ተደንግጎ የተሄደበት አልነበረም። አማራን በሌሎች ላይ ለመጫን የተጎሰመ ነጋሪት፣ የተነፋን ቢልታ ፍጹም አልነበረም። በተመሳሳይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክርስትና እምነትን በግዴታ በህዝብ ላይ ለመጫን የተዘመተ ዘመቻ አልነበረም፣ አሁንም የለም። ቁልፍ ጥያቄ ማንሳት ያለብን ለምን በሐሰት ትርክት አማራና የኢትዮጵያ ኦርቶዶክስ ተዋህዶ ክርስትና ላይ ዘመቻ የተከፈተው የሚለውን ነው። ሌላው ቀርቶ በግለሰብ ሀብታሞች ብዛት እንኳ አማራ ወይም አማርኛ ተናጋሪዎች ብዛት በደረጃ ቢቀመጥ ከሶስተኛነት ደረጃ ዝቅ ያለ መሆኑ ሊታወቅ ይገባዋል። ውስጥ ውስጡን ሲዶለት የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ክርስትናን በአማራና በትግሬ እምነትና በማናፈስ የተቀረው የኢትዮጵያ ህዝብ ላይ በኃይል እንደተጫነና ጸረ እድገት እንደሆነ የተከፈተው ዘመቻን ለማሳካት በቋንቋ አይቀደስም አይሰበክም የሚለው ክስ ፍጹም ሐሰት ነው። ለመሆኑ በወለጋ፣ በሸዋ፣ በጅማ፣ በሻሸመኔ ወዘተ የትኛው ጴንጤቆስጤ ሰባኪ ነው በኦሮምኛ የሚሰብከው የሚል ጥያቄ ብናነሳ የምናገኘው ምላሽ አንድም የሚል ነው። በኦሮምኛ እየቀደሰች እያስተማረች እየዘመረች የምትገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ያሰዘ ዘመቻ የተከፈተው ከምን ጊዜውም በላይ በላቀ ቤተክርስቲያኗ የኢትዮጵያ አንድነትንና ሉዓላዊነትን መስበኳ ለኦሮሞማ ምስረታ አንቀፋትነቷ መበንጠናከሩ ኦርቶዶክስ ተዋህዶን እንደ ጴንጤቆስጤ በመሰነጣጠቅ መቶ ሲኖዶስ ለማቋቋም ኦርቶዶክስ ተዋህዶ ውስጥ የሚገኙ ፈሪሳውያን አንጃ እንዲፈጥሩ ማደራጀትና ማስተማራት በአገዛዙ የጦር ኃይልና ፖሊስ ኃይል ድጋፍ እየተደረገ ካህናት እየተዋከቡ ይታሰራሉ፣ ጽህፈት ቤቶች እየተሰበሩ ዘረፋ እየተፈጸመ ይገኛል። መላው የኦርቶዶክስ ተዋህዶ ምዕመናን በቅዱስ ሲኖዶስ የቀረበለትን ለመስዋዕትነት የመዘጋጀት ጥሪ ተቀብሎ እየተጠባበቀ መገኘቱ ለአገዛዙ ሴራ አለማመቸቱን ሰምቻለሁ። በዚህ ሳቢያ የዘረኛው አገዛዝ ኢንሳ የተባለው የደህንነት ድርጅት ይህን ተዋህዶ ክርስትናን ለመሰነጣጠቅ የተጀመረውን ሴራ ለማሳካት ከአንጃው ቡድን ሶስት የሚሆኑት በደህንነቱ አልሞ ተኳሾች እንዲገደሉ በማድረግ ወንጀሉን በኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ላይ በሐሰት በመላከክ የእልቂት ጥሩምባ እንዲነፋ በማድረግ መጠነ ሰፊ ጭፍጨፋ እንዲከሰት በእቅድ መንደፉን ሰምቻለሁ። ለዚህ የኦርቶዶክስ ተዋህዶ ቤተክርስቲያን ጳጳሳት፣ ካህናት፣ ዲያቆናት፣ የጽዋ ማህበራት በአጠቃላይ የተዋህዶ ምዕመናን በንቃት አድባራትንና እርስ በርስ እንድትጠባበቁ መልእክቴን ማስተላለፍ ወዳለሁ። ለትዝብት ያህል ለቋንቋ ጥያቄ ሌላ ምላሽ ሊሆን የሚችለው በእንግሊዝኛ ቋንቋ ተናጋሪ አገራት በእንግሊዝኛ ይሰበካል፣ ይዘመራል፣ ይቀደሳል። ሴራው አገርን ለመገንጠል የመጀመሪያው ጥርጊያ የኦርቶዶክስ ተዋህዶን መሰንጠቅ ነውና ትግላችን ዘረኛው አገዛዝን ከነ ኮተታ ኮተቱ ከስር መሰረቱ መንግሎ መጣል ነውና እየተደራጀን ትግላችንን እናጠናክራለን። ደብዳቤን የምዘጋው በዚህ ወቅት በቤተክርስቲያኗ የተከሰተው አንጃ ጥምብ አጋንንት ነውና ወደፊትም ሌላ አንጃ እንዳይከሰት እጅ ለእጅ ተያይዞ መጓዝ ይገባዋል። ይህን የአንጃ ጥምባት በጽናት ይቃወማል በሚል እሳቤ አማራን ባጣዬ፣ በከሚሴ፣ በማጀቴ፣ በሰንበቴ ወዘተ መውረርና መጨፍጨፍ፣ በጎንደር የሱዳን ወራሪዎችን በር ከፍቶ በመልቀቅ ህዝብን ለማስጨፍጨፍ መዶለቱን ከተለያዩ መገናኛ መረቦች ተገንዝቤያለሁ። በከሚሴ የዘረኛው አገዛዝ አሸባሪ ቡድንና ጦር በተዩበት ወደ 400 የሚደርሱ የአማራ ልዩ ኃይል አባላትን ፈጅቷል። ወሎ፣ ጎጃም፣ ሸዋ በተጠንቀቅ መቆምና ለአገር ህልውና በአርበኝነት መፋለም አይለጉት አኬት ነውና እንነሳ፣ እንደራጅ፣ እንታጠቅ። የኢትዮጵያን እና የኦርቶዶክስ ቤተክርስቲያን አንድነትን ለማስከበር ቀሌን ጨርቄን ሳንል አስቀድመን የአንጃ ሽሎችን ጭንቅላት ጭንቅላታቸውን እየነረት ወደፊት እንገስግስ የሚል ጥሪዬን ማሰማት እወዳለሁ። በውጭ የምትገኙ ኢትዮጵያውያን ወገኖቼ ያገዛዙ የውጭ ምንዛሪ ዋነኛ ምንጭ በሆነው በኢትዮጵያ አየር መንገድ በመሰል ያገዛዙ የገንዘብ ምንጭ የሆኑ ተቋማትን ባለመጠቀም ያገዛዙን የገንዘብ አቅም የማሽመድመድ ዘመቻ ልንቀላቀል ይገባናል። ኢትዮጵያ ታፍራና ተከብራ ትኖራለች። ዋሲሁን ከደብረ ማርቆስ።
አይ ሰላምና ጤና ለውድ ፍኖቶችና የፍኖተ ዲሞክራሲ ሬዲዮ የደብዳቤዎች አዘጋጆችና አድማጮች በሙሉ፣ ውድ አድማጮች ሆይ የዛሬው መልእክቴን እሳት ለኩሶ አብይ በለጸግን እያለ በፈለፈላቸው ጎሰኞች በተለያየ መንገድ የተለያየ አጀንዳ ለህዝብ እንዲሰራጩ ትእዛዝ እየሰጠ እሱ ራሱ ንጹህ መሪ አድርጎ ተኮፍሶ መቀመጡ ለመሆኑ እስከመቼ ነው? እስከመቼ ሲሆን የህዝብ ትግስት መቼ አብቅቶ ነው ይህን ሞኝ አንግስ ብልጣብልጥ ካለ ምንም ማወላወል በህዝባዊ ኃይልና አመጽ ለመገሰስ የምንነሳ ይያልኩ? የዛሬው መልእክቴን በዚሁ ጀምራለሁ። ውድ ወገኖች ሆይ የሰው እስከመቼ ድረስ የማይገባውን ስልጣን ይዞ የወንበዴዎች አጀንዳ ያራመደ የአገር መሪ ካባደርቦ ይህን ያህል ከአንዱ አጀንዳ ወደ ሌላ አጀንዳ እየተሽካገረ በአገርና በህዝብ ላይ ሲቀልድ እያዩና እየሰማን ቁጭ የምንለው? እዚህ ላይ አንድ አባባል አለ። ዋናን የማይችል ሰው ዋና ይችላል ብሎ ወደ ውሃ ቢገባ ዋናውን ባለመቻሉ ውሃ ያሳሰቀ ይወስዳል ይባላል። ታዲያ ምን ያመለካከት ያብይ ግን የተገላቢጦሽ ይመስላል። ኢትዮጵያ አትፈርስም በኔ ጣሉ ያለ ይህንን አገር ወዳዱን ህዝብ ሁሉ ኢትዮጵያ አትፈርስም ስም አንከርፍፎ እሱ ግን የወያኔ አጀንዳ የኦነግን አክሎበት ይህን አገር ወይ ሞት የሚለውን ህዝብ ንቆ እነሆ በለጸግን በሌሎች በኩል የሰቆሽት የሚያወናብድ አጀንዳዎችን እየመዘዘ በሁዳድሮች በኩል ያስነግረ ይገኛል። ነገር ግን ነገሮቹ እየከረሩ ሲመጡ እሱ ብልጥ ሆኖ ጆሮይን ይድፈነኝ የሰማሁት ዛሬ ከናንተ ጋር ነው ይያለ ነጭ ውሸቱን ባፈቀላጥዮቹ በኩል አንዳንዴም በራሱ አንደበት ሲነገር ይሰማል። ለነገሩ አሁን እሱ ሲያበቃል ዘረኛና ውሸታም ሆኑን ይብላልልኝ ጎኑ ቆሞ ለሚዋሹለት እንጂ እሱ የዘመናችን ክፉ የዘመኑ አውሬ ሰው መሆኑን ዛሬ ሁሉም ዜጎች ተንቀውቀውታል። እዚያ ትልቁ ነገር ህዝቡ የሱ ማንነት ማወቁ ሳይሆን ማወቁ ላይ ሲሆን ነው። እዚህ ላይ አንድ ነገር ለማለት ፈልጋለሁ። አሁን ህዝቡ የደረሰበት ደረጃ ይደርስ ዘንድ በጠላቶቹ ዘንድ በህይወት ያለ የለም የሚባለው ይሃፋ በህዝብን ከመንግስቱ እስከ አብይ ድረስ ደከመኝ ሰለቸኝ ሳይል እያንዳንዳቸው ራሳቸውን እየሾሙ የመጡ መሪዎች ራእይ ሁሉም ስልጣን ላይ ተንጠልጥለው እንዳሻቸው ፈላጭ ቆራጭ ሆነ ለማኖር እንደመጡና በሰለይም አብይና መለስ ዜናዊ ጭራሽ ሀገር አፍራሾች ወጭ ሌላ አጀንዳ የሌላቸው ግባቸውም ሀገር ማፍረስ ነው ይያለ ሲወተውት ሰሚ ጠፍቶ እንደነበረና ዛሬ ግን ያፋ ያስተነቀቀው ማስተንቀቂያዎች ሁሉ እነሆ ዛሬ አብይ ሳላያው አውላለሁ ብሎ ውጥንቅጡን አውጥቶ በአማራ ግድያ የጀመረው አጀንዳ አሳድጎ ዛሬ ዋና ከተማዋን እድገት ከውጭ ወደ ውስጥ ከመክፋት አልፎ ኢትዮጵያ ባንዲራ በኦነግ ባንዲራ ይተካል። ኦሮምኛ ብሔራዊ ቋንቋ ይሁንልን። አዲስ አበባ የኦሮሞ ብቻ ናት። የኦርቶዶክስ ሃይማኖት የአገር ዋልታ የሆነ ጠላትም ስለነሳ ያን ጉሳ ብቻ ስለሆነ አሁን ጊዜው የኛ ነውና ስልጣናችን ተጠቅማል የራሳችንን ጳጳስ ሾመናል ወቁልን። ዛሬ ሁሉም የኛ በእኛ ነው ማለታቸው ብቻ ሳይሆን አራስንቱ ዛሬ ደግሞ ተወዳዳሪ የማይገኝለት መከላከያ መሰረተናል የሚሉስም ይህ ሁሉ የሰው ኃይል ከየት መጣ? ለመሆኑ ከሁሉም ክልሎች በኮታ የተመለመሉ ናቸው ወይስ አማራን በመግደል የታወቁ ሸኔዎችን ሰብስቦ ነው መከላከያ ገነባን ነው ወይስ እንዴት ነው? ከእንግዲህ በኋላስ እና አብይ ማመን ቀብሮ ቀብረናቸው እንጂ እነዚህን ለአንዴም ለሁሌም በኢትዮጵያ ጉዳይ ፈተና የወደቁ ስለሆነ ባቀዱ ትግራቸው መሰረት ለመፈጸም የሚያደርጉትን ማንኛውንም አካሄዳቸውን በጥሞና እየተከታተሉ ያ የሚጠበቀው ቁርጥ ቀን ደርሶ ሁላቸውም ሳይዘው ወደ ቂልንጦና ሲኦል እስከሚወርዱ ድረስ ትግሉ በተጠናከረ መልኩ መቀጠል ያለበት ጉዳይ ነው። ስለዚህ ትግሉ ፍሬያማ ሆኖ በደል እንዲቋጭ የምትፈልጉ ዜጎች ሁሉ ትግላችሁን ጊዜ በማይሽራቸው ከያፓ መፈክሮች ጋር አያይዛችሁ መጓዝ እንጂ ሌላ ምርጫዎች በአሁኑ ሰዓት ያሉ አይመስለኝም። እዚህ ላይ አንድ መደገፊያ ዛፍ በሌለበት ባዶ ሜዳ ላይ ዩቲዩብ ጀበና ቅዶ የሚታገሉ ወገኖች እንዳሉ ሁሉ እነሱ ዞር ብለው ለምንና ለማን እንደሚታገሉ ለይተው ማወቅ ያለባቸው ይመስለኛል። ነገር ግን በዚህም ሆነ በዛ ህዝቡ በጠላት ሄራ እንዳይጠመድ ብለው ለሚያስተላልፉ ጥቆማ ሊመሰገም ይገባል። ሆኖም ዛሬ ሁሉም ነገር በግልጽ ወጥቶ አንድነትና ጸረ አንድነት ጋር እየተፋለሙ ባሉበት ወቅት የዩቲዩቦቹ አጉል መሽክሮማቸውን አቁማቹ ለአንድነት ኃይሎች ድጋፍ መስጠትና አላማቸውን ለህዝብ ማስተዳደር ይተበቅባቸዋል። እንደ ሚዲያ ወነትና ውሸትን አጋልጦ ከእውነት ጋር መቆም ይግድ ይላል። ለምሳሌ አይደል ከመጀመሪያው እስካሁን ሰዓት ድረስ የኢትዮጵያ ህዝብ በሙሉ የህይወት ዋጋ የከፈለና የከፈለ ያለውን አንገፋው ይሃፋ አንዳችሁም ስሙን አንስታችሁ ታሪኩ ስታወሩ አልሰማንም። ለማንኛውም ወደንም ጠላን ካመሰራራቱ እስካሁን ሰአድረስ በህብረ ብሔራዊነቱ ጸንቶ የቆየ ብቸኛ ድርጅት ይሄው ድርጅት ስለሆነ አሁን በአገራችን ላይ ለተጋረጠ አደጋ ሁሉ በኔ ግምት ይሃፋ የህዝብ ድጋፍ ካገኘ የሁሉም አቀፍ ጊዜያዊ ህዝባዊ ሽግግር መንግስት በሚለው አጀንዳ በማጠናከር ለሀገር መፍትሄ ያመጣል ብለው ብዙዎች ተስፋ ይጣሉበት አሁንም ተወዳዳሪ የሌለ መሆኑን የተረዱ የውጭም ሆነ የውስጥ ጠላቶች ቆሽት ለማቃጠልና ከዘረኞች ነፃ የወጣች ኢትዮጵያን ለማየት የምትፈልግ ዜጎች ሁሉ ከሀያፓ ጎን ቆማችሁ ጠላትን ለማሳፈር ተዘጋጁ። እንግዲህ ያለፈው አልፏል። ስለዚህ በማያውቁ ሆነ ባለማወቅ በማወቅም ሆነ ባለማወቅ የሀያፓን ስትጠሉና ስታወግዙ የነበራችሁ ሁሉ ራሳችሁ ላይ ሂስ አድርጉና ወደ አገር አንድነት ሰፈር ተመለሱ። አንድነት ኃይል ነው። ባሉባልታ ጥላቻ ብቻ የሀገራችን ውድቀት ቆመናኒ ሁሉም እኛ ኢትዮጵያውያንና ኢትዮጵያ የድል ባለቤቶች ከመሆን አልፎ ጠላት አሸንፎን በእኛ ታሪክ ተሸንፈን አናውቅም። አሁንም ድሉ የኛ ሆኖ ጠላት አፍሮና ተሸንፎ ታንዴም ለሁሌም ቅስሙ ተሰብሮ እኛ በድል የምንወጣበት ጊዜ አሁን ነው። ሲሉ ይህንን መልእክት ያላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች አቅራቢዎችና ታዳሚዎች ልባዊ ሰላምታዬ ይድረሳችሁ። የሀገር አንድነትን መናጋት ለማቅረብ የሀገር ምስረታን ቀደም ማንሳት ተገቢ ይመስለኛል። በዚህ ዓለም የሚገኙ ሀገራት ሁሉም አንድ ወጥ በሆነ ወይም ተመሳሳይነት ባለው ሁኔታ አልተመሰረቱም። ነገር ግን 90% የሚሆኑት ሀገራት መልካም ምድራዊ አቀማመጣቸውና የቆዳ ስፋታቸው የተደነገገው በቀኝ ገዢዎች ከፋፍለው ለመግዛት እንዲመቻቸውና በፖለቲካና ምጣኔ ሀብት እንዳይጠነክሩ ለምዕራቡ ሀገራት ስጋት እንዳይሆኑ ለማድረግ ሲባል አንድ የነበረን ሀገር ሁለት ወይም ሶስት ላይ በመከፋፈል አንድነትን አፈራርሰዋል። አንዳንድ ሀገራት በአቅጣጫ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ በሚል አንዳንዶች ደግሞ ሃይማኖትን መሰረት ባደረገ ቅኝ ገዢዎች ከፋፍለው የያዟቸው መሬቶችን የቅኝ ገዢው ሀገር ስያሜ እንዲለጠፍበት በማድረግ እንዲሁም በተለያዩ ሁኔታዎች እንዲሰነጣጠቁ ተደርጓል። ምሳሌ ለማንሳት ሰሜንና ደቡብ ኮሪያ፣ ህንድና ፓኪስታን፣ የእንግሊዝና የጣሊያን ሶማሌ፣ ምስራቅ እና ምዕራብ ኮንጎ፣ ሰሜንና ደቡብ አየርላንድ ወዘተ የሚጠቀሱ ናቸው። ኢትዮጵያስ እንዴት ተመሰረተች የሚል ጥያቄን ማንሳት የተከሰተውን አገር የማፈራረስ ዘመቻን አጥርቶ ለመለየትና ለማየት እና ኢትዮጵያ ታፍራና ተከብራ እንድትኖር መደረግ ወደሚገባቸው ዝርዝር መርሃ ግብሮች ያደርሰናል። እንደ ታሪክ ማስረጃነት ይተከሱ ከሚችሉ ጥንታዊ ጽሑፎች መረዳት የሚቻለው ኢትዮጵያ ከብዙ ሺህ ዓመታት በጥቂቱ ከ4000 ዓመታት በላይ አገራዊ ሉዓላዊነትና ግዛታዊ አንድነት ነበራት። አገራዊ መልካምድራዊ ስፋቷ ካሁኗ ኢትዮጵያ በእጅጉ የሰፋ እንደነበር የተለያዩ የጽሑፍ ማስረጃዎች ይናገራሉ። የግሪክ ፈላስፎችና መጽሐፍ ቅዱስ ኢትዮጵያን ደጋግመው መጥቀሳቸው ለኢትዮጵያ ጥንታዊነት በቂ ማስረጃ እንደሆኑ የታሪክ ተመራማሪዎች ይስማማሉ። የያከባቢው አጼዎች የነበሩ ሲሆን ስርዓትን ባልተከተለው ሁኔታ ይሁን እንጂ አጼዎቹ ዋና ለሚባለው ንጉስ ይገብሩ እንደነበር የሚጠቅሱ ማስረጃዎች አሉ። በዘመን ሂደት የጠፉ እርስ በርሳቸው የተዋሃዱ ቋንቋዎች፣ ባህሎች፣ ህዝቦች ወዘተ ይኖራሉ። የሮማውያን ዘመን ካሁኗ የጣሊያን ህዝብ ማለት እንዳልሆነ ሁሉ የአክሱም ዘመን ያሁኑ የትግራይ ህዝብ ማለት አይደለም። የዛጉዌ ዘመንም ያሁኑ አገውኛ ተናጋሪዎች ጋር ማገናኘት ስህተት ነው። ከዚህ በመነሳት በኢትዮጵያ የመንግስት ታሪክ ያንድ ቋንቋ ተናጋሪ ህዝብ በቀሪው የኢትዮጵያ ህዝብ ላይ ለመጫን በህግ ተደንግጎ የተሄደበት አልነበረም። አማራን በሌሎች ላይ ለመጫን የተጎሰመ ነጋሪት፣ የተነፋ እምቢልታ ፍጹም አልነበረም። በተመሳሳይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክርስትና እምነትን በግዴታ በህዝብ ላይ ለመጫን የተዘመተ ዘመቻ አልነበረም፣ አሁንም የለም። ቁልፍ ጥያቄ ማንሳት ያለብን ለምን በሐሰት ትርክት አማራና የኢትዮጵያ ኦርቶዶክስ ተዋህዶ ክርስትና ላይ ዘመቻ የተከፈተው የሚለውን ነው። ሌላው ቀርቶ በግለሰብ ሀብታሞች ብዛት እንኳ አማራ ወይም አማርኛ ተናጋሪዎች ብዛት በደረጃ ቢቀመጥ ከሶስተኛነት ደረጃ ዝቅ ያለ መሆኑ ሊታወቅ ይገባዋል። ውስጥ ውስጡን ሲዶለት የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ክርስትናን በአማራና በትግሬ እምነትና በማናፈስ የተቀረው የኢትዮጵያ ህዝብ ላይ በኃይል እንደተጫነና ጸረ እድገት እንደሆነ የተከፈተው ዘመቻን ለማሳካት በቋንቋ አይቀደስም አይሰበክም የሚለው ክስ ፍጹም ሐሰት ነው። ለመሆኑ በወለጋ፣ በሸዋ፣ በጅማ፣ በሻሸመኔ ወዘተ የትኛው ጴንጤቆስጤ ሰባኪ ነው በኦሮምኛ የሚሰብከው የሚል ጥያቄ ብናነሳ የምናገኘው ምላሽ አንድም የሚል ነው። በኦሮምኛ እየቀደሰች እያስተማረች እየዘመረች የምትገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የሐሰት ዘመቻ የተከፈተው ከምንጊዜውም በላይ በላቀ ቤተክርስቲያኗ የኢትዮጵያ አንድነትንና ሉዓላዊነትን መስበኳ ለኦሮሞማ ምስረታ እንቅፋትነቷ መበንጠናከሩ ኦርቶዶክስ ተዋህዶን እንደ ጴንጤቆስጤ በመሰነጣጠቅ 100 ሲኖዶስ ለማቋቋም ኦርቶዶክስ ተዋህዶ ውስጥ የሚገኙ ፈሪሳውያን አንጃ እንዲፈጥሩ ማደራጀትና ማሰማራት በአገዛዙ የጦር ኃይልና ፖሊስ ኃይል ድጋፍ እየተደረገ ካህናት እየተዋከቡ ይታሰራሉ፣ ጽህፈት ቤቶች እየተሰበሩ ዘረፋ እየተፈጸመ ይገኛል። መላው የኦርቶዶክስ ተዋህዶ ምዕመናን በቅዱስ ሲኖዶስ የቀረበለትን ለመስዋዕትነት የመዘጋጀት ጥሪ ተቀብሎ እየተጠባበቀ መገኘቱ ለአገዛዙ ሴራ አለማመቸቱን ሰምቻለሁ። በዚህ ሳቢያ የዘረኛው አገዛዝ ኢንሳ የተባለው የደህንነት ድርጅት ይህን ተዋህዶ ክርስትናን ለመሰነጣጠቅ የተጀመረውን ሴራ ለማሳካት ከአንጃው ቡድን ሶስት የሚሆኑት በደህንነቱ አልሞ ተቋሾች እንዲገደሉ በማድረግ ወንጀሉን በኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ላይ በሐሰት በመላከክ የልቂት ጥሩምባ እንዲነፋ በማድረግ መጠነፈ ሰፊ ጭፍጨፋ እንዲከሰት በእቅድ መንደፉን ሰምቻለሁ። ለዚህ የኦርቶዶክስ ተዋህዶ ቤተክርስቲያን ጳጳሳት፣ ካህናት፣ ዲያቆናት፣ የጽዋ ማህበራት በአጠቃላይ የተዋህዶ ምዕመናን በንቃት አድባራትንና እርስ በርስ እንድትጠባበቁ መልእክቴን ማስተላለፍ ወዳለሁ። ለትዝብት ያህል ለቋንቋ ጥያቄ ሌላ ምላሽ ሊሆን የሚችለው በእንግሊዝኛ ቋንቋ ተናጋሪ ሀገራት በእንግሊዝኛ ይሰበካል፣ ይዘመራል፣ ይቀደሳል። ሴራው አገርን ለመገንጠል የመጀመሪያው ጥርጊያ የኦርቶዶክስ ተዋህዶን መሰንጠቅ ነውና ትግላችን ዘረኛው አገዛዝን ከነ ኮተታ ኮተቱ ከስር መሰረቱ መንግሎ መጣል ነውና እየተደራጀን ትግላችንን እናጠናክራለን። ደብዳቤን የምዘጋው በዚህ ወቅት በቤተክርስቲያኗ የተከሰተው አንጃ ጥምብ አጋንንት ነውና ወደፊትም ሌላ አንጃ እንዳይከሰት እጅ ለእጅ ተያይዞ መጓዝ ይገባዋል። ይህን ያንጃ ጥምባት በጽናት ይቃወማል በሚል እሳቤ አማራን ባጣዬ፣ በከሚሴ፣ በማጀቴ፣ በሰንበቴ ወዘተ መውረርና መጨፍጨፍ፣ በጎንደር የሱዳን ወራሪዎችን በር ከፍቶ በመልቀቅ ህዝብን ለማስጨፍጨፍ መዶለቱን ከተለያዩ የመገናኛ መረቦች ተገንዝቤያለሁ። በከሚቴ የዘረኛው አገዛዝ አሸባሪ ቡድንና ጦር በተዩበት ወደ 400 የሚደርሱ የአማራ ልዩ ኃይል አባላትን ፈጅቷል። ወሎ፣ ጎጃም፣ ሸዋ በተጠንቀቅ መቆምና ለአገር ህልውና በአርበኝነት መፋለም አይለጉት አኬት ነውና እንነሳ፣ እንደራጅ፣ እንታጠቅ። የኢትዮጵያን እና የኦርቶዶክስ ቤተክርስቲያን አንድነትን ለማስከበር ቀሌን ጨርቄን ሳንል አስቀድመን ያንጃ ሽሎችን ጭንቅላት ጭንቅላታቸውን እየነረት ወደፊት እንገስገስ የሚል ጥሪን ማሰማት እወዳለሁ። በውጭ የምትገኙ ኢትዮጵያውያን ወገኖቼ፣ ያገዛዙ የውጭ ምንዛሪ ዋነኛ ምንጭ በሆነው በኢትዮጵያ አየር መንገድ በመሰል ያገዛዙ የገንዘብ ምንጭ የሆኑ ተቋማትን ባለመጠቀም ያገዛዙን የገንዘብ አቅም የማሽመድመድ ዘመቻ ልንቀላቀል ይገባናል። ኢትዮጵያ ታፍራና ተከብራ ትኖራለች። ዋሲሁን ከደብረ ማርቆስ።
ሰላም ሰላም፣ እንዴት አላችሁ? የተወደዳችሁ የሀፓ ቤተሰቦችና የፍኖተ ዲሞክራሲ ደብዳቤዎች አምድ ዝግጅት ክፍል እንዲሁም አድማጮች እንደምን ሰምታችኋል? በፖለቲከኛና በህዝብ መካከል ሊስተካከል የሚገባው ረጅም ርቀት አለ። አጋሰስ ፖለቲከኛን ከህዝብ ጋር አትለጥፉት። አጋሰሱ ሲነካ ህዝብ እንደተነካ ማስመሰል ያለፈበት የተበላሸ አሮጌ ፋሽን ነው። ዜጎች ራሳቸውን እንጂ ህዝብን አይወክሉም። ፖለቲከኞች የችግራቸው ጊዜ ህዝብ ስር የሚወሸቁ አንድ ህይወታቸውን ለማትረፍ ታገለታለ የሚሉትን ህዝብ ለማሰደብ ወይም ለማስጨረስ መሆኑ የትግራይ ህዝብ ምሳሌ ነው። ፀሐይ የሞቀው ሀቅ ቢኖር አሁንም ታከለ ኡማ፣ አሁንም የተመሰከረለት እልም ያለ ሌባ ነው። ያላወቃችሁ በማስመሰል ሽፋን ለመስጠት የምትሞክሩ ይህን እውነት ስሙ። ከርሻህም ከዋናው የህልውና አጀንዳህም እያፈናቀሉ በየለቱ ተቀናጅተው አጀንዳህን በቁማር እየበሉ አደንዝዘው አጥፍተው በመጨረሻ ቁማሩን በላ ነው ስትባል እንዴት አይገባህም? በዚህ በኩል በተደራጀ መልኩ የጎንደር፣ የወሎ፣ የሸዋ፣ የጎጃም፣ የቁንጅና ውድድር እያሉ ሐሳብን ሰርቀው በዛ በኩል በየለቱ እየገደሉ እያፈናቀሉ ሃይማኖት እምነትን ያለ ረፍት ሲያራክሱብህ ሊያጠፉ ሲስማሙብህ እንደምን አትነቃ? ንቃ! አንድ እግርህ ተበልቶ ሊያልቅ እየደረሰ አንተ ቆንጆዎችን ለመምረጥ ጊዜ ስታባክን አያምርብህም። የአባቶች ታሪክም አይደለም። በኋላ ይሄድብሃል። ኋላ ትመርጣለህ። አሁን የህልውና ትግል የምናፈስምበት ሰዓት ነው። የመኖር ያለመኖር ጥያቄ ነው። ጥላቶችህን ተደራጅተህ ታግለህ የምትዋርድበት ሰዓት ነው። ሌላ አጀንዳ የለም። ጥላትህ አፍንጫ ስር ሸዋሮቢት ሐይቅ ገብተው እየወጉህ፣ ባህር ዳር ጎንደር መጥተው እንዳሻቸው እያፈኑህ እያሰሩህ አሸሸ ገዳሚ ትርጉም የለው። አትሸወድ። ወደ ሰማይ አንጋጠው ሃይማኖትን ሊያጠፉ እንደሞከሩት ሁሉ ባህልህን ማንነትን ማጥፋት ህልማቸው ነው። ጥላቶችህ ገጀራ አስመስለው እንደወለጋ ያርዱ ዙሪያን ከበው ልጆችን ምስተን ቤተሰብን ርስተን አገርህን አለውና ለማስተበቅ ቤትህን ቆልፈ ወተ ኑሮ ጫካ አድርገ የተጋረጠብህን መዋቅራው የህልውና ትግል የምትፋለምበት ወቅት እንጂ እንደ ሰላሙ ጊዜ ምክንያት እየፈለክ አሽሸ ገዳም የምትልበት ሰዓት አይደለም። ያ ሁሉ ኋላ ይደርሳል። ታላቅ ባለ ረብጣ ወፍራም ታሪክና ባለ ገዝ ባለቤት መሆንህን ዓለም ከትቦ መስክሮልሃል። አሁን በእጅ ያለው ከማጣት በፊት ተዘጋጅተ ተደራጅተ ራስን ጠብቅ ታደግ። ከትግል በኋላ ከህልውና ማስከበር በኋላ ይደርሳል። ተመሳሳይ ነገሮችን በማዘጋጀት ህዝቡን ማደንዘዝ በአዲን ብልጽግና የሚወዳደረው የለም። ስለዚህ በተለያየ ጊዜ በአገዛዙ የሚሰጡ የማደንዘዣ አጀንዳዎች ወደ ኋላ ጥለህ የራስን አጀንዳ አፋፍም። ብልህ መሆን ይበጃል። በእያንዳንዱ ዳንኪራና ቸበርቻቻ መሀል ሊበላህ ያደፈጠው አውሬ ጥርሱን ስሎ አንድ እርምጃ ወደ አንተ እየተጠጋ እንደሆነ አስብ። ይሄ ሁሉ የተቀናጀ የህልውና ጥቃት ተከፍቶበት አላስፈላጊ ነገር ላይ የሚጠመድ የኢትዮጵያ ህዝብ ግን መቼ ይሆን ፖለቲካ የሚገባው? በተለይ የአማራ ህዝብ በበድኑ በአዲን ተፈጥረህ ተጠርነፈህ በየካምፑ በጠላቶች ጥቃት ሲደርስብህና ስትጨፈጨፍ የህይወት መስዋዕትነት እየከፈለ የሚደርስልህ የአማራ ፋኖ እንጂ የብአዴን ሹመኛ እንዳልሆነ አረጋግጠሃል። ስለዚህ ከማን ጎን ነው የምትቆመው? ለዚህም ሰሞኑን በሸዋ ምድር ከጭፍጨፋ የተረፉ ልዩ ኃይል ወንድሞቻችን ጠይቁ ያተረፋቸው ፋኖ እንጂ ግርማ ሽጥላ ወይም ይልቃል ከፋል አይደለም። ልዩ ኃይልና ሚሊሻ ፈሙዝህን ወደሚመለከተው አዙር። ደብረ ኤልያስ ፋኖ ቦታን ያዝ። በግራ በቀኝ ጎንደር፣ ወሎ፣ ሸዋ፣ ጎጃም በርበርህን ያዝ። ጥላትን ተፋለም። የአባቶችን ገድል ድገብ። አይኖቹ ሁሉ ወደ ደብረ ኤልያስ ፋኖ ይመልከቱ። በረሃ በረሃውን ምሽግ ሊሆኑ የተዘጋጁ አካባቢዎችን በሙሉ በአይነ ቁራኛ ተመልከት። ራስን አደራጅ። በህቡ ተንቀሳቀስ። የጎበዝ አለቃህን ምረጥ ሲል መልእክቱን የቆጸልን አማኑ አስራደ ከጎንደር ነበር።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች እንዲሁም አድማጮች ሰላምታዬ ይድረስ። በአገራችን የ12ኛ ክፍል ብሔራዊ ፈተናን ምክንያት በማድረግ በትምህርት ላይ የሚፈጸመውን ግድያ በሚመለከት የሚከተለውን እላለሁ። የትምህርት ስርዓት በተለያዩ ዘርፎች ማለትም በትምህርት አመራር፣ በትምህርት አስተዳደር፣ በትምህርት ማምረቻዎች፣ በትምህርት ማከፋፈያዎች፣ በትምህርት ኢንስፔክሽንና በትምህርት ምዘና ይመደባል። ከላይ የተጠቀሱት የትምህርት ዘርፎች እርስ በርሳቸው በመደጋገፍ ለትምህርት በአግባቡ መዳረስና ለመዳረስ በኩል ከፍተኛ ሚና አላቸው። በተለይ ስርዓተ ትምህርቱ በመምህራን፣ በተማሪዎች፣ በወላጆችና በትምህርት ባለድርሻዎች መዘጋጀት ሲገባው የኢህአዴግ ስልጣን ከጨበጠበት ወቅት ጀምሮ በካድሬዎች የተዘጋጀ በመሆኑና እንዲሁም በአገሪቱ በሙሉ ከላይ የተጠቀሱት ከትምህርት ስራ ጋር ግንኙነት ያላቸው ዘርፎች ከትምህርት ሚኒስቴር ጀምሮ እስከ ትምህርት ቤቶች ድረስ አብዛኛዎቹ የትምህርት ቤት አመራሮች እና ርዕሰ መምህራንና ምክትል ርዕሰ መምህራን ለትምህርት በአግባቡ የሚሰሩ ሳይሆን የፓርቲ አባላትና ካድሬዎች ሆነው በመምህራንና በተማሪዎች ላይ ስለላ የሚፈጽሙና የሚያስፈጽሙ በመሆናቸው የመምህራን ምልመላና ስልጠና በየትምህርት ቤቱ የሚመደቡት አስተዳዳሪዎች ምርጫ የሚካሄደው በችሎታ ሳይሆን ለአገዛዙ ባላቸው ታማኝነት ነው። ከአንደኛ እስከ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ለትምህርት ድጋፍ ሰጪዎች ማለትም የተማሪዎች የመማሪያ መጻሕፍት፣ የቤተ መጻሕፍት ዕቃዎች፣ የላቦራቶሪ ዕቃዎችና ኬሚካሎች በአብዛኛው ያልተሟሉ በመሆናቸው የተማሪዎች መማክርት እንዳይቋቋሙ በመደረጉ መብታቸውን ለማስከበር ባለመቻላቸው በትምህርት ምዘና ፈተና ላይም ችግር እንዲፈጠር በመደረጉ መምህራን ነጻ መምህራን ማህበር እንዳያቋቁሙ በመደረጉ የአካዳሚክ ነጻነት የሌላቸው ከመሆኑም ሌላ በአገሪቱ ያለውን የኑሮ ውድነት ለመቋቋም እንዲችሉ የደሞዝ ጭማሪ ባለመደረጉ ትምህርት ቤቶች የካድሬዎች መጫወቻ በመደረጋቸው በማስተማርና መማር ረገድ ከፍተኛ ችግር ተፈጥሯል። የሰሜኑ የአገራችን አካባቢዎች ስርዓቱ በፈጠረው ጦርነት ምክንያት በማስተማር መማር ሂደት ላይ ከፍተኛ እክል ተከስቷል። መምህራንና ተማሪዎች ከትምህርት ገበታቸው ተፈናቅለዋል። ትምህርት ቤቶች ወድመዋል። በዚህ አስቸጋሪ ሁኔታ በ2014 ዓ.ም የ12ኛ ክፍል ብሔራዊ ፈተና ካስፈተኑ 3000 ትምህርት ቤቶች ውስጥ 1161 ማለትም 38.7 በመቶ ትምህርት ቤቶች ሁሉም ተማሪዎች ፈተናውን ወድቀዋል። ከቀሩት 1839 ወይም 68.3 በመቶ ትምህርት ቤቶች አንድና ከአንድ በላይ ተማሪዎች ፈተናውን አልፈዋል። በአጠቃላይ ከመንግስትና መንግስታዊ ካልሆኑ መደበኛ ትምህርት ከሚሰጡ ትምህርት ቤቶች 896,520 ተማሪዎች መካከል 29,909 ወይም 3.3 በመቶ ተማሪዎች ፈተናውን ሲያልፉ 96.7 በመቶ ተማሪዎች ፈተናውን ወድቀዋል ብሎ የብልጽግናው ትምህርት ሚኒስቴር ብርሃኑ ነጋ ገልጿል። ዋናው ጉዳይ ለምን ይህ ሆነ የሚለው ይሆናል። ያብያ ገዛስ የትምህርትና የምሁራን ጠል በመሆኑ ዩኒቨርሲቲዎች ተማሪዎችን ከሚቀበሉበት 130,000 በታች በ30 በመቶ እንዲቀነስ መመሪያ በመሰጠቱ ነው። ይህን እውን ለማድረግ ያላቸውን ፍላጎት ብርሃኑ ነጋ ህዝብ ባልመረጠው ፓርላማ ተብየፊት ባንድ ወቅት ቀርቦ ከዩኒቨርሲቲ መምህራን 30 በመቶ ከስራቸው እንዲወገዱ ሐሳብ አቅርቧል። ይህን ተግባር ላይ ለማዋል እንዲመች በ2014 ዓ.ም ብዙ ተማሪዎች እንዲወድቁ ተደርጓል። ይህ አድራጎት በትምህርትና በትውልዱ ላይ የሚፈጸም ወንጀልና ግድያ ነው። ለወደቁት ተማሪዎች የማካካሻ ትምህርት ይሰጣል ተብሏል። እንዴት ነው የሚሰጠው? የት ቦታ? አስተማሪዎቹ እንዴት ይመደባሉ? ምን ያክሎቹስ ወደ ዩኒቨርሲቲ ይገባሉ? በ2013 ዓ.ም በአማራ ክልል ተማሪዎች ላይ በትምህርት ላይ የተደረገው የዘረኝነት ጥቃት አይነት እንዳይደገም ምን መተማመኛ አለ? ለትምህርቱና ለተማሪዎቹ የታሰበ ቢሆን ኖሮ የተማሪዎች የፈተና ማለፊያ ስኬል በማስተካከል ችግሩን ማቃለል ይቻል ነበር። ስራቱ የሚፈልገው በሁሉም ዘርፍ በአገርና በህዝብ ላይ ችግርን መፍጠር ነው። ከዚህ ጠባብና ዘረኛ ያብይ አገዛዝ እረፍት ማግኘት መምህራን፣ ተማሪዎች፣ ወላጆች፣ ገበሬዎች፣ ላባደሮች፣ የመንግስት ሰራተኞች በጋራ ሆነን መታገል ይኖርብናል። በኢትዮጵያ ውስጥ የትምህርት ስርዓት በትምህርት ባለሙያዎች እንዲዘጋጅ የመምህራንና የተማሪዎች መብት እንዲከበር ከሚታገለው የአፓ ጎን እንቁም፣ እንተባበር። ህዝብ በአንድ ላይ ከቆመና ከታገለ ሁል ጊዜ አሸናፊ ይሆናል ሲሉ መምህር ሰለሞን ቶላ ከጊምቢ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልን። የደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮቻችን እንደምሰምታችኋል። ሊበሉ የፈለጓትን ጅግራ ቆቅና ሲሏታል። በጭምብል ያጠለቀው የሃይማኖት ጦርነት ተጠናክሮ ቀጥሏል። ሊበሉ የፈለጉት ጅግራ ቆቅናት ጦርነቱ ቋንቋን ምክንያት አድርጎ የተከፈተ ኦርቶዶክስ ተዋህዶ የሃይማኖት ሀገር ስለሆነ ሀገርን የማፍረስ ፕሮግራም አንዱ አካል ነው። ለዚህ በቂ ምክንያት ማቅረብ ይቻላል። ቋንቋን ማሳሰቢያ በማድረግ ለምን በኦሮሞኛ አንቀድስም ብለው ምክንያት ሲያደርጉ፣ ለምን በኦሮሞኛ አዛን አናደርግም፣ ለምን በኦሮሞኛ ሶላት አናደርግም ብለው አንድም ቀን በእስልምናው ሃይማኖት ላይ ጥያቄ አቅርበው አያውቁም። ጽንፈኞቹ ወሃቢዮቹ ቁርአንም አዛንም በኦሮሞኛ አድርገው አያውቁም። ያገዛዙ እና ወንጌል ሰባኪዎች ዮናታንና አዩ ጩፋ እና ሌሎች ሰባኪነን የሚሉ ፓስተሮች አንድም ቀን ልሳን በኦሮሞኛ አድርገው አያውቁም። ስለዚህ ነው ውጪው በቋንቋ ጭምብል የተለበጠ ውስጡ ግን ኦርቶዶክስ ተዋህዶ የሃይማኖት ላይ የተከፈተ የሃይማኖት ጦርነት ነው የሚባለው። በበቂ ምክንያት ነው። ሁሉም ማህበረሰብ ሃይማኖቱንና አባቶቹን ባይነ ቁራኛ ያለ ድርድር ይጠብቅ። የሰማዕትነት ኃላፊነት አለበት። ለአባቶቻችን መግለጫ ክብር ላልሰጡ ድምጽ ላልሆኑ የይሁዳ ቴሌቪዥን ጣቢያ ሚዲያዎች ጋር ከቶም ህብረት ከኖረን ፈጣሪ አይለመነን። ከይሁዳዎች ጋር ተባብረን ሃይማኖታችሁን በማዋረድ አትተባበሩ። የአንድነት ህብረታችሁን አጠናክሩ። ከውጭ ዓለም አቀፍ ሚዲያዎች የህንድ ቴሌቪዥን ሲዘግብ የሀገር ውስጥ ይሁዳ የሆኑ የአብይ ቴሌቪዥኖች ግን ስለ ኦርቶዶክስ ተዋህዶ ድምጽ ከመሆን ፍጹም ታቀበዋል። ይልቁንም እያስተባበሉ ህገወጡን እያበረታቱ ይገኛሉ። ስለዚህ በህዝብ ዘንድ መወገዝ አለባቸው። የህዝብ ትዕግስት ዝምታና የልፍስፍሱ አገዛዝ ድፍረት እስከ መቼ ይቀጥላል? ይህንን በጊዜ ያልቀጨ ትውልድ ከታሪክ ተጠያቂነት አያመልጥም፣ ተወቃሽም ነው። ከፖለቲከኞች ከማሳደድ ከማሰርና ከመግደል ወደ ጋዜጠኞች ማሳደድ ማሰርና መግደል፣ ከዛ ወደ ታጋይ ፋኖዎች ማሳደድ ማሰርና መግደል፣ ቀጥሎ ወደ እውቅ የህዝብ ሰዎች ማሳደድ ማሰርና መግደል፣ ቀጥሎ ወደ እውቅ ወደ ሃይማኖት አባቶች አባቶችን ማሳደድ ማሰር፣ ከዛም ወደ ቤተ ክርስቲያን ማሳደድና ንብረት ማገድ፣ ከዚህ በኋላ ሀገር አልባ ትውልድ መፍጠር። ይህ ያገዛዙ ድብቅ ሴራ ነው። ከሞቱትም በላይ ከሚኖሩትም በታች ሆነን ከመኖራችን በፊት በታላቅ መስዋዕትነት በጀግንነት ዑደቱን ገልብጠን ሀገር እና ህዝቦቿን እንዲሁም ክብራችንን እናስጠብቅ። መሳሪያ የታጠቃችሁ ትግላችሁን ጀምራችሁ ህዝቡን ከጎናችሁ አሰልፉ። እልፍ አላፍ ሰራዊት ከፊት ያላችሁን የእናንተን ትዕዛዝ እየተጠባበቀ በሚገኝበት በዚህ ወቅት ተቃውሞን መሳሪያ ካልታጠቀ ማህበረሰብ የትግል ችቦ እንዲለኮስ አትጠብቁ። ታጋይ አስታጋዮች ህዝባችሁን አቅጣጫ ስጡ። ሁሉም ነገር በጋለ ሰዓት መሆን አለበት። የሃይማኖት አባቶች ምዕመናን የእናንተን ትዕዛዝ በተጠንቀቅ እየተጠባበቀ የሚገኝ 60 ሚሊዮን ምዕመን ሰራዊት አላችሁ። ጊዜ ያለፈበት ትግል ዋጋ አይኖረውምና ሁሉም በሰዓቱ በትኩሱ መፈጸም አለበት። የዚያኔ አረመኔው አገዛዝ በነጋታው ይወድቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጦር ማንሳት ሳያስፈልጋት በአገዛዙ በመንግስትነት በተሰየመው አረመኔያዊ አገዛዝ መዋቅር ስር በአገዛዙ ልዩ ልዩ ክፍሎች በተለይም በጦር ኃይሉ በፖሊስ ሰራዊትና በህዝብ ደህንነት መዋቅሩ ውስጥ የሚያገለግሉ የቤተክርስቲያኗ ልጆች ካሁን በኋላ ቤተክርስቲያናችሁን እያጠፋ ከሚገኘው አረመኔ አገዛዝ ጋር አትተባበሩ ብትል አረመኔው አገዛዝ በነጋታው ይወድቃል። ይህ እስከ ማውገዝ ድረስ አባቶች ሊንቀሳቀሱበት የሚገባው ጉዳይ ነው። ከሁሉ በላይ አቅም እያላት እንደ አቡነ ጴጥሮስና አቡነ ሚካኤል ያሉ ምድራዊ ሞትን የናቁ አባቶች በማጣቷ የአረመኔ መጫወቻ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካገዛዙ በእጅጉ የላቀ አቅምና ኃይል ያላት ተቋም መሆኗን መረዳት እና መገንዘብ ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ አካል የሚመራ መዋቅር ለሃይማኖትና ለቤተክርስቲያኑ ሰማዕትነት ለመቀበል የቆረጠና መጠቃት ያልሰለሰለው ህዝብ አላት። ይህ ህዝብ የኢትዮጵያ አጠቃላይ ህዝብ ከግማሽ በላይ የሚያህል ነው። እንደዚህ አይነት ድርጅታዊ ጥንካሬ ያለው ምድራዊ ኃይል በኢትዮጵያ ውስጥ የለም። በመንግስትነት የተሰየመው የኦሮሞማ ጠባብ የአፓርታይድ አገዛዝ ጠበንጃና በገንዘብ የገዛው ካድሬ እንጂ ህይወቱን የሚሰጥ ታማኝ የሆነ መዋቅር የለውም። በመዋቅር ስናየው አገዛዙ ልዩ ልዩ ክፍሎችን ከላይ እስከታች ለየራሳቸው የሚፈልጉትን የሚያስፈጽሙ አንበሎች እንጂ መዋቅራዊ የበላይነት ያለው መሪ የላቸውም። የአገዛዙ አንዱ ክፍል ትዕዛዝ ሲሰጥ ሌላው አንተ ማነህ ብሎ ይጠይቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይነት ተዋረድ ለመፍጠር ሺህ ዓመት ይፈጅባቸዋል። እንዲህ አይነት ተቋማዊ ተዋረድ በድንገት ሊፈጠርም አይችልም። በአጭሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠችው መመሪያ በመዋቅሯ በምዕመኗ ዘንድ ተፈጻሚ ይሆናል። ይህ ተቋማዊ የውስጥ ኃይል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጦር ማንሳት ሳያስፈልጋት በመንግስት በተሰየመው አረመናዊ አገዛዝ መዋቅር ስር በአገዛዙ ልዩ ልዩ ክፍሎች በተለይም በጦር ኃይሉ በጦር ሰራዊትና በህዝብ ደህንነት መዋቅር ውስጥ የሚያገለግሉ የቤተክርስቲያኗ ልጆች ካሁን በኋላ ቤተክርስቲያናችሁን እያጠፋ ከሚገኘው አረመኔ አገዛዝ ተገንጠሉ፣ በቃችሁ፣ አቁሙ፣ ፊታችሁን ወደ ቤተክርስቲያን አዙሩ ሊባሉ ይገባል። ካልሆነ ግን ማተባቸውን ይቆረጡ፣ ከሃይማኖት ይወገዙ፣ ከምዕመናን ተራም አይቆጠሩ ሲል መልእክቱን ያደረሰን ነፍጠኛው ከባሌ ነበር።
አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ፍቅር መጀመሪያ